ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ምንድን ያገዘ ልጆቹ ደግሞ ስለ ባህላቸው እንዲያውቁ ተዘጋጅተው ስለ ኢትዮጵያ እንዲያቀርቡ ስለ ምግቡ ሪሰርች እንዲያደርጉ እንደዚህ በማድረግ ቤተክርስቲያኗ እዚህ ኢትዮጵያን ባህል እንዲተዋወቅ ተጠቂው ትውልድ ደግሞ ይሄን እንዲያውቅ ጥረት እያደረገች ነው ትገኝ።
በመካከለኛው ምዕራብ አሜሪካ ቀጠና የሚገኘው የትውልደ ኢትዮጵያን ብቸኛ ደብር ወጣቶች ስለ ባህልና ማንነታቸው ይበልጡን እንዲያውቁ እየሰራ ይገኛል። ሙሉ ዘገባውን በምሽት ይዘንላችኋል። ሌሎች ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም መራለው፣ የምስልና ድምፅ ቅንብሩን ደግሞ ብርሃን ኃይሉ ትመራዋለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። አስቀድመን ወደ ጀርመን እናቀናለን። ሩሲያ ዩክሬን ላይ ባደረገችው ወረራ ለስደት ከተዳረጉት መካከል ፎሾ በተሰኘ የሙዚቃ ቡድን ውስጥ የሚካተቱት ሶስት እህትማማቾች ይገኙበታል። አሁን ጀርመን ውስጥ የሚገኙት ትውልደ ኢትዮጵያኑ ሙዚቃ ጭንቀታቸውን እንዲረሱ እየረዳቸው መሆኑን ይናገራሉ። የእህትማማቾቹ ወላጆች በቀድሞ ሶቪየት ህብረት ባገኙት ከፍተኛ ትምህርት እድል ከኢትዮጵያ ወደ ዩክሬን አምርተው በዩክሬን ሃርኬቭ ውስጥ ኑረዋል። ከ30 ዓመታት በላይ በሕክምና ሙያ ላይ ተሰማርተውም ሰርተዋል። በአሁኑ ሰዓት ደግሞ በጦርነቱ ምክንያት ተፈናቅለው በጀርመን ስቱትጋርት ይገኛሉ። በቅርቡ ወደ ጀርመን ያቀናችው ባልደረባችን ሳራ ፍሳዬ ከዚህ ቤተሰብ ጋር ታስተዋውቀናለች።
ፎሾ በሚል መጠሪያ ይታወቃል ሶስት እህትማማቾች የሚገኙበት የሙዚቃ ቡድን። በዩክሬን ተወልደው ያደጉ የቤተ እስራኤላውያን መሰረት ያላቸው ትውልደ ኢትዮጵያውያን እህትማማቾች የመሰረቱት ነው። ከሁለት ዓመት በፊት ሩሲያ በዩክሬን ላይ በፈጸመችው ወረራ በተለይ ይኖሩበት የነበረ አካባቢ ደግሞ ከሩሲያ ጋር በሚዋሰነው ሃርከፍ ከተማ ላይ ነበር። ይህም ከፍተኛ ጥቃት ከደረሰባቸው ከተሞች አንዱ ነው። በመሆኑም ጦርነቱ ሸሽተው መጀመሪያ ወደ ፖላንድ በመቀጠል ደግሞ ወደ ጀርመን አሁን የሚገኙበት ስቱትጋርት የገቡ የቤተሰብ አባላት ናቸው።
አጠቃላይ ስኮላርሺፑ ለሶቪየት ህብረት የተሰጠ ነበር ለኢትዮጵያኖች እና ከኢትዮጵያ መጣን። ያው እኔ ሜዲሲን ያጠናሁት ከዛም ወደ ፒኤችዲ መጣሁ። ፒኤችዲን ወስጄ ስፔሻላይዝ ካደረኩ በኋላ እሷም ሐኪም ነች። ያው እግዚአብሔር ፈቅዶ እንድንገናኝ እግዚአብሔር ፈቀደ። አብረን ያው በትዳር ውስጥ ቆይተናል ማለት ነው። በመሰረቱ ዩክሬን ቆንጆ ሀገር ነው። በኢኮኖሚካሊ ቆንጆ ሀገር ነው። ሶሻሊ መልካም ሀገር ነው።
ከትውልድ ሀገራቸው የመጡበትን ትምህርት በዩክሬን ግዛት ባጠናቀቁበት ወቅት በኢትዮጵያ የነበረው የፖለቲካ አለመረጋጋት ለመመለስ የሚያስችል እንዳልነበር ያወሱት ዶክተር ግርማ ኑሯቸውን በዚያው እንዲቀጥሉ መገደዳቸው ይናገራሉ። የሙያም አቻቸው የሆኑት ባለቤታቸው ዶክተር እቴቱም ከሕክምና ስራቸው ጎን ለጎን ይሳተፉበት እንደነበር የጠቀሱት መንፈሳዊ አገልግሎት ዩክሬንን የበለጠ እንድወዳት አድርጎኛል ይላሉ።
በበኩሌ ዩክሬንን እወዳታለሁ። በጣም ጥሩ ሀገር ነው። እንጃ እኔ ወደ ክርስትናውም ስላዘነበልኩ ይሆን አላውቅም። ከነሱ ጋር ቤተሰብ ነኝ እና እኔ ልጆችም በቤተክርስቲያን ውስጥ ነው ያደጉት። ህዝቡም ይወዳቸዋል። እዛ ተምረው ተማሩ አደጉ። እንጃ በአድነት አይሰማኝም። ለክራይ በጣም ነው የምወዳት።
ከአብራካቸው የተገኙት ሶስት ሴቶች ልጆቻቸው እንደሰለጠኑባቸው የትምህርት መስኮች በልዩ ልዩ ሙያዎች ላይ ተሰማርተዋል። የበኩር ልጃቸው ቤተልሔም እንደ ወላጆቿ በሕክምና ሙያ ላይ የምትገኝ የጥርስ ሐኪም ናት። ተከታይዋ ሚሪያም በኢኮኖሚክስ እና በቱሪዝም 2 ዲግሪዎች አሏት። የሁለቱም ታናሽ ጽዮና ደግሞ የጋዜጠኝነት ትምህርቷን አጠናቃለች። ሶስቱም በጋራ በሂፕሆፕ የሙዚቃ ዘውግ ትልቅ ተወዳጅነት ያስገኘላቸውና በማህበራዊ የትስስር መድረኮችም ከፍተኛ ተቀባይነት ያስገኘላቸው ፎሾ በተሰኘ የመጠሪያ ስም የሚታወቀውን የተለያዩ ስራዎች አበርክተዋል።
Our band exists from 2019.
Yeah, so we ቀባንዳችን 2019 ነበር የተመሰረተው። በመስል የተደገፉ ዘፈኖቻችን YouTube ላይ ይገኛሉ። ከአድናቂዎቻችን የምንገናኝበት የኢንስታግራም ገጽም አለን። ዩክሬንን ወክለን በዩሮቪዥን እስከ ግማሽ ፍጻሜ ደርሰን ነበር። በዩክሬን ጥሩ ተቀባይነት አግኝተንና ጥሩ ደረጃ ላይም እንገኝ ነበር። በተለይ ኤክስትራ በሚል የሚታወቀው ዘፈናችን በዩክሬን ከፍተኛ ተቀባይነት አግኝቶ ነበር። ሰብአዊነትን የሚያበረታታ ስራ ነው። ከሌሎች ቅኝቶችም ለማካተት ሞክረናል። ወደ ኢትዮጵያ እንሄዳለን የሚል ተስፋ ስለነበረንም ከኢትዮጵያ ቅኝቶችም ለማካተት ሞክረናል።
Something in Ethiopian, so we put it in our track. We're still in the journey to add more, and we are hoping that we're going to travel to Ethiopia.
አሁን በስደት በሚገኙባት በጀርመን ሽቱትጋርት የአገሪቱን ቋንቋ ጨምሮ ያስፈልገናል ያልዋቸውን ሌሎች ክህሎቶች እየቀሰሙ የሚገኙት ሶስት እህትማማቾች የሙዚቃ ኮንሰርቶችን በማቅረብ የዩክሬንን ጥቃት በተመለከተ ግንዛቤ ለማስጨበጥ እየተንቀሳቀሱ እንዳሉ ያስረዳሉ።
And the German government told us that your degrees are very good.
የጀርመን መንግስት ያላችሁ የትምህርት ደረጃ ጥሩ በመሆኑ በሙያችሁ እንድትሰሩ እንፈልጋለን ብለናል። በመሆኑም ነጻ የትምህርት እድል ሰጥተውን ቶሎ ጨርሰን ወደ ስራ እንድንገባ ነው የሚያበረታቱን። ጥሩ ይሄደልን ነው። ብዙ ጊዜያችን የቋንቋ ትምህርት በመከታተል ላይ ነው የምናሳልፈው። ከዚህ ጎን ለጎን ደግሞ ሙዚቃ እንሰራለን። We are all the same. Don't let your eyes deceive me. ከትውልድ ሀገራቸው ባላነሰ በሚወዷት ዩክሬን የድንበር ከተማ ላይ ከተፈጸመው የሩሲያ ጥቃት በተአምር ተርፈው በመጨረሻ ባቡር መውጣታቸውን የሚያስታውሱት ዶክተር ግርማ ከጦርነቱ በኋላ ሁሉም ነገር ተቀየረ ይላሉ። በከፍተኛ የሐዘን ስሜት ውስጥ እንዳሉ
ሮኬቶች መፍሰስ ጀመሩ እና አካባቢው በሙሉ በሽብር ውስጥ ገባ። ልጆቻችንም ሰብስበን መኪናችን አስነስተን ወጣን። ከግቢ ወጣን የት እንደምንሄድ አናቅም፣ ግን ምን ወሰነን የምን አገለግልበት ቸርች አለ በተጨማሪ ምን አገለግለው እና እስኪ እዛ ሄደን እንረፍ ምን እንደሚመጣ እዛኔና በእንሞትም የሚያምረው ቤተክርስቲያን ውስጥ ነው የሚለውን ግምት ውስጥ ከተን ወደዛ ሄደን አሁን ስንሄድ መንገድ ላይ ሮኬቶች ይፈሳሉ። በዛ ሰዓት ውስጥ እናልፈን ወደ ቸርች ሄድነው። እግዚአብሔር ታማኝ ነው ሸፍኖን እዛ ቸርች ገባን።
የቤተሰቡ አባላት ባለፉት 2 አመታት የስደት ኑሮን በሚገፉበት ጀርመን ከመንግስት ከህዝቡም በተለይም ከኢትዮጵያውያን ማህበረሰብ አባላትና ከሌሎችም ወገኖች እየተደረገላቸው ባለ እገዛ ሁሉ መስጋናቸውን ሳይገልጹ አላለፉም። ወረራው ያስከተለባቸው ስደት ካደረሰባቸው ስነ ልቦናዊ ጫና እንዲወጡ እየረዳቸው እንደሆነም ይናገራሉ።
የጀርመን መንግስት በእውነት ለዩክሬናውያን ስደተኞች በጦርነት ለመጡት በሩን ከፍቶ ነው የተቀበለው። ያው ሁሉንም ማስደሰት አይቻለም። ያው ቀላል አይደለም። 1,300,000 ሰው ተቀብሎ ማስተዳደር፣ ቤት መስጠት፣ የምግብ ፍጆታን መሸፈን ለዚህ መንግስት በእውነት ከባድ ስራ ነው። እግዚአብሔር ይስጣቸው። እኛ በእንግድነት መቶ ሰው መውቀስ አይገባም። የተሰጠነው ሁሉ ወደ ማመስገን ነው የምናቀርበው። ያው በእውነት እኩል ነው፣ አድሎ የለም። ጥቁር ነጭ ወይም ከአፍሪካ የመጣ ነው ተብሎ የሚገመት ነገር የለም። እኩል ነው የሚያደርጉት።
ፎሾ የሙዚቃ ቡድን መስራች እህትማማቾችም ከሁሉም በላይ ሙዚቃ ፎስ እንደሆናቸው ይገልጻሉ።
We came here, we were traumatized, and to be honest, what was a safe place for us was to do our concerts.
መጀመሪያ እንደመጣን በነበረውን ላፍተባብለን እኔ ሙሉን ጻፍኩት። በአሁኑ ወቅት ለወደፊት የምሰራቸው ክሮች እየተነጋገርን ነው። ግንኙነት መስርተናል። ጥሩ ሁኔታ ላይ እንገኛለን።
Haters hit on me, meanwhile I'm making it's like it's a part of it, extra. Yeah.
ዜናና ሌሎች ታሪኮች ሙሉ ይዘት ከ ከአውሮፓ ጉዞ መልሳችን እናቀርብላችኋለን። ጠብቁን። ለአሜሪካ ድምጽ ሳራ ፍሳዬ ከፍራንክፉርት ጀርመን።
ፈረን እናመሰግናለን። የሚልዋኪ ከተማ ትውልደ ኢትዮጵያውያንና ኤርትራውያን መኖሪያቸው ካደረጓቸው የማዕከላዊ ምዕራብ ዩናይትድ ስቴትስ ከተሞች መካከል አንዷ ናት። ለነዚህ ማህበረሰቦች ትብብርና ወንድማማችነት እየሰሩ ከሚገኙት መካከል የከተማዋ ብቸኛው የኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ጽዮን ቅድስት ልደታ ለማርያም ትገኝበታለች። ከትውልድ ሀገራቸው ርቀው ለሚኖሩ ኢትዮጵያውያንና ኤርትራውያን በዋነኝነት መንፈሳዊ አገልግሎት ለመስጠት የተቋቋመችው ቤተክርስቲያን ከዚህ ተሻግራ ወጣቶች ስለ ባህልና ማንነታቸው እንዲያውቁ በቀለም ትምህርት እንዲበረቱ የሚያግዙ መርሃ ግብሮችንም ዘርግታለች። ከዚህ ጋር በተያያዘ ቀጣዩን ዘገባ አስተናግደናል። የሚልዋኪ ከተማ ኦክሪክ ከተማ ለኦትሮው የጸጥታ ድባብ ይገንበታል። እሁድ ማለዳና ረፋዱን ግን ባንደኛው ጥግ ላይ ከመትገኝ ቤተክርስቲያን የሚተም የቅዳሴና የወጣቶች ህብረ ዝማሬ የጸጥታውን ኃያልነት ቀምቶ ልዩ አውድ ያነግስበታል። እቺ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ የደብረ ጽዮን ቅድስት ልደታ ለማርያም ቤተክርስቲያን ተብላ ትጠራለች። በሙያቸው የውስጥ ደዌ ሐኪም የሆኑት ዶክተር እዮብ አለታደሰ የቤተክርስቲያኗ የሰበካ ጉባኤ ጻፊ ናቸው።
ያው እንግዲህ እንደሚታወቀው ዊስኮንሰን እና ሚልዋኪ አካባቢም ኢትዮጵያዊ ማህበረሰብ ለረጅም ጊዜ ሲኖሩበት የነበረ አካባቢ ነው። የዩኒቨርሲቲ ኦፍ ዊስኮንሰን ብዙ ኢትዮጵያውያን ምሁራን የተማሩበት ተቋም ነውና ኢትዮጵያውያን በዚህ ይኖሩ ነበር። እናም ደግሞ ቤተክርስቲያን ለማቋቋም ፍላጎትና ምኞት ነበራቸው። ሁኔታዎች ባለመመቻቸው እግዚአብሔር ስላልፈቀደ ቀድሞ ሊቋቋም አልቻለም። ግን ወንድሞችና አቶች ተሰባስበው የጸዋ መርሃ ግብር አቋቁመው ነበር ማህበረ ማርያም ብለው ከ2018 በፊት ማለት ነው። በዛ ጸዋ ማህበር ተገናኝተው ጸዋ እየጠጡ እየተወያዩ ከዛ እንግዲህ አድጎ መጥቶ 2018 ዓመተ ምህረት እዚህ በነበር ነው የኢትዮጵያውያን ማህበረሰብ ቤተክርስቲያኗ ልትቋቋም ትችላለች።
ቤተክርስቲያኗ ከትውልድ ሀገራቸው ርቀው የዌስከንሰን ግዛት ከተማ መኖሪያቸው ላደረጉ ሁሉ የመንፈሳዊ አገልግሎት መናገሻ ከመሆኗ ባሻገር ከኢትዮጵያውያንና ኤርትራውያን ለሚወለዱ ሕፃናትና ታዳጊዎች ስለ ማንነታቸው ያውቁ ዘንድ በመታስተባብራቸው መርሃ ግብሮች በጎ አበርክቶት እንዳላት ዶክተር እዮብ ይናገራሉ።
ቤተክርስቲያኗ እንግዲህ ከተቋቋመች አንስቶ የተተነሳችለት ዓላማ አንደኛው እዚህ ያሉ ኢትዮጵያውያን እና ኤርትራውያን ኦርቶዶክሳውያን የሃይማኖት አገልግሎት እንዲያገኙ፣ ሁለተኛ ደግሞ ባህላቸውን ማንነታቸውን እዚህ በሚኖርባትም ደግሞ አሜሪካን ሀገር እንዲያዳብሩ፣ ከዛው ተጨማሪ ደግሞ ተተኪ ትውልዶች ህፃናቶቹ ልጆቹ የዚችን ሀገር የኢትዮጵያን ባህል እንዲያውቁ ለማድረግ ነው ማለት ነው። ስለዚህ ከተቋቋመች ጀምሮ እንግዲህ አገልግሎት ትፈታለች ማለት ነው። ባህልን በተመለከተ እንግዲህ ቤተክርስቲያኗ እዚህ ካለው የኢትዮጵያ ኮሚኒቲ ጋር፣ ኤርትራ ኮሚኒቲ ጋር እንዲሁም ደግሞ ከፕሮቴስታንት እምነት ቤተክርስቲያን በመተባበር ቴስት ኦፍ ኢትዮጵያ ኤርትራ በሚል ወይም የኢትዮጵያ ኤርትራ ቀን በሚል ለማህበረሰቡ እዚህ ላለው ባህላችን የምናስተዋወቅበት፣ አለባበሳችን የምናስተዋወቅበት፣ ምግባችን የምናስተዋወቅበት በየአመቱ ፌስቲቫል እናዘጋጃለን ማለት ነው። እና ይህ ፌስቲቫል በብዛት አሜሪካውያን የሆኑ የዚህ ሀገር ሰዎች ይሳተፉበታል ማለት ነው። ይህም ፌስቲቫል ደግሞ ምንድነው ያገዘ ልጆቹ ደግሞ ስለ ባህላቸው እንዲያውቁ ተዘጋጅተው ስለ ኢትዮጵያ እንዲያቀርቡ፣ ስለ ምግቡ ሪሰርች እንዲያደርጉ፣ እንደዚህ በማድረግ ቤተክርስቲያኗ እዚህ የኢትዮጵያን ባህል እንዲተዋወቅ፣ ተተኪ ትውልድ ደግሞ ይህን እንዲያውቅ ጥረት እያደረገች ነው የምትገኙ።
አዎ፣ ፊደል ይመራለሁ። አማርኛ ትግርኛም አብረው ይማራሉ።
ለሰላሳ ዓመታት ያክል ሚልዋኪን ቤታቸው ያደረጓት የኮምፒውተር ቴክኖሎጂ ባለሙያው አቶ ደረጀ መኮንን የቤተክርስቲያኗን እድሜ ለማራዘም የሀሳብ የክህሎትና የጉልበት እገዛ ከሚቸሩት ትውልደ ኢትዮጵያን መካከል አንዱ ናቸው። ምክንያታቸው ደግሞ ቤተክርስቲያኗ ከሃይማኖታዊ ተቋምነት ተሻግራ የማህበረሰብ ትስስር ማዕከል መሆኗን ማስቀጠል መሻት ነው።
ቤተክርስቲያን ሳይኖረን እንግዲህ እኔ ከዚህ ቺካጎ ለ20 ዓመት ኤቭሪ ዊኬንድ እየነዳሁ መድኃኔዓለም ቤተክርስቲያን ይሄድ ነበረ። ከባድ ነው በስኖ ጊዜ መንዳት፣ በስኖ ጊዜ መሄድ ቺካጎ ድረስ ከባን ነበር ቤተሰብ ከመሰረቱ በኋላም ከባን ነበር እዚህ በዛት አበሻ ስላል ነበር ትንሽ ቤተክርስቲያን መቋቋም ከባን ነበር አሁን ብዙ ኢትዮጵያ ኔትወርክ ኮሚቲ ሰዎች መምጣት ከጀመሩ ወዲህ ግን ይሄን ቤተክርስቲያን ከተቋቋመ በኋላ በጣም የመገናኘት የማቀራረብ እንዲሁም ደግሞ የመተሳሰብ በለቅሶ ጊዜ ለቅሶ ይባል ደስታ ይባል አሁን ሁላችንም በአንድነት የምንሰማበት ኮሙኒኬት የምናረግበት የሶሻል ሚዲያዎችን እንኳን በአብረት ሼር የምናረግበት ፕላትፎርም ሁሉ እንዲፈጠር አድርጉ።
የሚልዋኪዋ ደብረጽዮን ቅድስት ልደታ ለማርያም ቤተክርስቲያን በአማርኛና በትግርኛ ቋንቋዎች አገልግሎት የሚሰጥባት ኢትዮጵያውያንና ኤርትራውያን በወዳጅነት መንፈስ የሚስተናገዱባት ስለመሆኗ የሚናገሩት አቶ ደረጀ የሁለቱን ህዝቦች ተወላጆች ይበልጥኑ ያቀራረበች ደብር መሆኗንም ያውሳሉ።
የኢትዮጵያና ኤርትራ መቼስ አገር የተለያየን አገር ብንሆንም ለካ አለቆቻችን ወይም መሪዎቻችን እንጂ የተለያየ ነው እኛ አልተለያየንም የሚለውን ትልቅ መልእክት ነው ለሁላችን የሰጠን። አብረን ቀድሳለን አብረን ቋንቋውን እንኳን ትግርኛ ከተሰበከ እየገባን አሜን እያልን ነው የምንሄደው። አማርኛም ሲሰበክ እነሱም እንደዛ ማለት ነው። በፍቅር በአንድነት በትልቅ ደስታ አብረን የምናከብርበት ምክንያት እንደ ለሌላ ቤተክርስቲያንም ራሱ ትልቅ አርአያ ይሆናል ብዬ የምለው ነገር ነው። ካህኖቻችን ኤርትራዊ ኢትዮጵያዊ ካህን አንድ ላይ የሚቀድሱበት ዲያቆናት ኤርትራዊ ዲያቆናት ኢትዮጵያዊ አብረው የሚቀድሱበት በፍቅር በሰላም ሳንናገር እንኳን የሚገባቸው ሳናቅ እንኳን ስንጣፋ በቋንቋቸው በሚችሉት መንገድ እንኳን አቅፈው አነጋግረውን የሚሄዱበት ትልቅ የኛን ህብረት ያጠነከረልን በደስታችን የምንካፈል በአዘናችን የምንካፈል እነሱም እንደዚህ እና ኮሚኒቲያችን እንዲሰፋልን እንዲጠነክርልን እስካሁን ድረስ በጣም ትልቅ ሰላም ያለን እግዚአብሔር ይመስገን በጣም በዚህ በጣም ደስ ይለናል። ይሄንን ነገርና እንዶ ሌላውን ቤተክርስቲያን እንዲህ አይነት ነገር እንመኛለን።
ጅም ስትሆኚ የነርስን ያክል ከፔሸንትን ጋር ክሎዝ ኢንተራክሽን
ከስራ ጫናቸው የተረፈውን ሰዓት በቤተክርስቲያኒቱ አገልግሎት ላይ የሚያውሉ ባለሙያዎች ከሚያደርጓቸው አውንታዊ ነገሮች መካከል አንዱ ወጣቶች በመጪ ህይወታቸው የተሻለውን መንገድ እንዲመርጡ የህይወት ልምድ የሚያካፍሉበት ምክር የሚለግሱበት አፍታ ነው። በህክምና ሙያ ለመሰማራት የምትፈልገው ቲና ስራደ ታላላቆቿን ምክር እያዳመጠች ነው።
አሁን 12ኛ ክፍል ነኝ። ወደ ኦፊስ መሆንም ፈልገው ወደ ሜዲካል ፊልድ ገብቼ ላይክ ነርሲንግ ማጥናት ፈልጋለሁ። እዚህ ኮሚኒቲ በጣም ደስ ይላል። ላይክ ትንሽ ነው ከሌሎች ስቴቶች ጋር ሲነጻጸር ዳሃበሻ ኮሚኒቲ ትንሽ ነው ግን ያውም ሆኖ አይ ላይክ አይ እንትን ስትሮንግ ባንድ አለ። በተለያዩ ኮሚኒቲ ላይክ ፒክኒክ እናረጋለን ካምፒንግ ትሪፕ እናረጋለን የቸርች ፌስቲቫል ሆስት እናረጋለን እና ትንሽ ብንሆንም አይ ቲንክ ላይክ ኮሚኒቲው በጣም ጥሩና ላይክ አፕሊፍቲንግ የሚያደርግ ኮሚኒቲ ነው ያለ እዚህ።
ቲና ለስምንት ዓመታት ያክል በሚልዋኪ ኖራለች። የቤተክርስቲያኗን በጎ ተጽዕኖዎች እንዴት አስረዳለች?
ቸርች ሚልዋኪ ውስጥ እዚህ መኖሩ ለኔና ለግለኔ እድሜ ላሉት ከቤተክርስቲያን እንዳይርቁ ጠፍተው እንዳይቀሩ በሌላ ነገር ላይክ ተታለው ወይንም ላይክ እንዳይረሱ ባህላቸውን ሃይማኖታቸውን እንዳይረሱ ያግዛል። ከዛም በልጦ ደግሞ ላይክ ሞር ከእግዚአብሔር ክሎስ እንድንሆን ያረጋናል። ላይክ በሃይማኖታችን እንድንጠነክር በጣም ሄልፕ አድርጎናል።
ደብረጽዮን ቅድስት ልደታ ለማርያም ቤተክርስቲያን በተቆረቆረች ጥቂት ዓመታት ውስጥ ኢትዮጵያና ኤርትራውያን ማህበረሰብ አባላት ለማጋራት የጣረቻቸው በጎ ጅምሮች ለሌላው ማህበረሰብ ፋይዳ ወደሚኖራቸው መርሃ ግብሮች ማሳደግ እንደምትሻ የሰበካ ጉባኤው ጻፊ ዶክተር ኢዮባ ጫውተውናል።
እንግዲህ በዋናኛነት ያልነው ምንድነው ቤተክርስቲያናችን ለሌላው ቤተክርስቲያን ለሌሎች አጥቢያ ቤተክርስቲያኖች አሪያ በመትሆን መልኩ ለወደፊት እንድትደራጅ ሰፊ ይቀዳለን ማለት ነው። ለዚህም ደግሞ ስትራቴጂካዊ አቅጣጫ አስቀምጠን እየተንቀሳቀስን ነው የምንገኘው። ከነዚህ መካከል አንደኛው ተተኪ ትውልድ ላይ መስራት ነው። በተተኪ ትውልድ ላይ ስንሰራ በሚያውቁት ቋንቋ በዚህ ሀገር ቋንቋ ሃይማኖታቸውን
ባህላቸውን ስለ ኢትዮጵያ ማንነትና ስለ ኦርቶዶክስ ሃይማኖታቸው እንዲረዱ እሱ ላይ ለመስራት ይዘናል። በዚህም ደግሞ የሰው ኃይል መደበል እሱ ላይ ለመስራት እቅድ ይዘናል ማለት ነው። ሌላ እንግዲህ እዚያር ቢፈቅድ ነገሮች ቢሳኩ ደግሞ ያሁን ያለንበትን ህንጻ ቤተክርስቲያን በማሻሻል የተሻለ ህንጻ ቤተክርስቲያን መገንባት እቅድ አለን። ከዛ እንግዲህ ለወደፊት እዚህ አካባቢ ብዙ የህክምና ሙያተኛ ያላቸው ኢትዮጵያውያን፣ ኤርትራውያን እንዲሁም በተለያየ ደግሞ ፕሮፌሽናል ያሉ ሙያተኞች ስለሚገኙ የነጻ ክሊኒክ አቋቁመን ልጆቻችን ቮለንቲር የሚያርጉበት እዚህ የተወለዱ ቮለንቲር የሚያርጉበት በህክምና ሙያ በጤና ዘርፍ የሚሳተፉበት መሳተፍ የሚፈልጉ ኤክስፖዝ የሚሆኑበት በዚህ አካባቢ ደግሞ ያሉ ኢንሹራንስ የሌላቸው ወይ አንደር ኢንሹርድ የሆኑ ኢትዮጵያውያንና ኤርትራውያን በሚገባቸው ቋንቋ በሚያውቁት በትግረኛም በአማርኛም ህክምና አገልግሎት እንዲያገኙ በሱ ላይ ለመስራት እቅድ ይዘን ሂደቶች ላይ እንገኛለን።
ቤተክርስቲያኗ የወጠነችው እንዲሳካ የመልካም ሐሳብ ተጋሪዎችና ደጋፊዎች ርብርብና ሁለንተናዊ እገዛ እንዲቀጥልም ጥሪ ቀርቧል። ለአሜሪካ ድምጽ ሀብታሙ ስዩም ሚልዋኪ ዊስኮንሰን። ወደ ቀጣዩ ዘገባ ስንሻገር ዴቪድ መስፍን ነዋሪነቱን በካሊፎርኒያ ግዛት ያደረገ ትውልድ ኢትዮጵያዊ የማስተዋቂያና የፊልም ባለሙያ ነው። በሌላ በኩልም የባህር ሞገድ ቀዛፊ ነው። በመደበኛ መጠሪያው ዳዊት በዩናይትድ ስቴትስ ስፖርት ታሪክ ከፍተኛ ትኩረት ለሚሰጠው የአሜሪካው ሱፐር ቦል ማስተዋቂያ ለአምስት ጊዜ በመስራት አሸናፊ ሆኗል። በተጨማሪም ዌዲንግ ዘ ዋተር የተሰኘ ዘጋቢ ፊልም ሰርቷል። የአንድ ሺህ ዘመን የአፍሪካ አሜሪካውያንን የዋናና የባህር ላይ ሞገድ ቀዘፋ ታሪክ የሚቃኝበት ዘጋቢ ፊልም ነው። ከ10 በላይ ዓለም አቀፍ ሽልማቶችና ቁናን አግኝቷል። የደንገረመው ከዴቪድ ጋር አጭር ቆይታ አድርጋለች። በመቀጠል ይቀርባል።
በ14 ዓመቱ ወደ ዩናይትድ ስቴትስ የመጣው ዳዊት መስፍን ወይም በስራ መጠሪያው ዴቪድ መስፍን የፊልምና የማስተዋወቂያ ሙያ ከፍተኛ ዳይሬክተር ነው። በሴንት ኦግስቲን ከተማ ፍሎሪዳ ግዛት ውስጥ ያደገው ዴቪድ የባህር ሞገድ መቅዘፍ፣ ስፖርትና ፊልም የህይወቱ ዋነኛ ክፍሎች ናቸው።
ፍሎሪዳ ውስጥ ነው ያደግኩትና እዛ ነው ስለ ሰርፊንግ የተማርኩት። መዋኘትም የተማርኩት እዛ ነው። ከዛ በኋላ ወደ ሰርፊንግ ገባው። ሴንት ኦግስቲን ስኖር ፍሎሪዳ ስኖር ወዳደር ነበረ። አንዳንድ ትሮፊም በሱ አግኝቻለሁ። ተለቅ እያልኩ ሲመጣ ወደ ትምህርት ቤት ልጆች ምናምን ሲወለዱ በቃ የጊዜ ሲኖረኝ ነው ወጥቼ ሰርፍ ማድረገው። አሁን ደግሞ የተኮርኩት የሌሎችን ሰዎች ሂስትሪ መገለጽ ነው። በሱ የተነሳ አሁን ደግሞ ዌድ ኢን ዘ ዋተር A Journey into Black Surfing, Aquatic Culture Mirror Documentary ሰርቻለሁ።
በግርድፍ ትርጉሙ ውሃ ውስጥ መንቦጫረቅ፣ የጥቁሮች የውሃ ባህልና የባህር ሞገድ ቀዘፋ የተሰኘው ዘጋቢ ፊልም በዋናነት ርዕሱን ከአፍሪካ አሜሪካውያን የጭቆናና የባርነት ትግል የወሰደው። ታዋቂዋ የጥቁሮች መብት ታጋይ ሄሪየት ተብማን ከአሳዳሪዎቻቸው ያመለጡ ጥቁሮች እንዳይያዙ ወንዝ ውስጥ ዘለው እንዲገቡ መክራለች። ይሁን እንጂ ብዙ አፍሪካ አሜሪካውያን ጥቁሮች ውሃ ውስጥ ዘለው በመግባት ህይወታቸው ማለፉን ተከትሎ ለብዙ ዘመናት ጥቁሮች ውሃ ይፈራሉ፣ ዋና አይችሉም የመሳሰሉ አባባሎች ዩናይትድ ስቴትስ ውስጥ እንደዋዛ ሲሰነዘሩ ይሰማሉ። ዴቪድ ይህንን ለመቀየር የአንድ ሺህ ዘመን የጥቁሮች የባህር ላይ ታሪክን በፊልም ዘግቧል።
ለሰርፊንግ ብቻ አይደለም። ለምንድን ነው ያስኩት? ከአኳቲክ ካልቸር ከመዋኘት ጋር ውሃ ውስጥ መገናኘት የአፍሪካን ውሃ ውስጥ መገናኘት በጣም ኢምፖርታንት የሆነ ሂስትሪ ነበረ መንገር የነበረብኝ። ለምን ካልሽ አሜሪካን ሀገር ውስጥ ብዙ አፍሪካን አሜሪካኖች ከውሃ ጋራ ከመዋኘት ጋራ በጣምም አይገናኝም ሂስትሪ አለ። እሱንም ላይ ፎከስ ማድረግ ፈልጌ ነበረ።
የፊልምና የማስታወቂያ ዳይሬክተር ዴቪድ ዌድ እንደ ዋተር ፊልምን በሞገድ ቀዘፋ እንቅስቃሴ ከተዋወቀው በይን አብርሃ ከተሰኘ የፊልም ፕሮዲሰር ጋር በጋራ መስራቱን ይናገራል።
እዚህ አሜሪካን ሀገር አሁን የኔ ዶክመንተሪ ላይ አብሮኝ የሚሰራው ልጅ ኤሪትራዊ ነው። እናቱም አባቱ ኤሪትራያኖች ናቸው፣ ግን የተወለደው ኢትዮጵያ ውስጥ ነው። እሱ ሰርፈር ነው። በዛ ነው የተዋወቅነውና ፕሮዲውሰር የሆነ
ፊልሙ የቴሊ አዋርድን ጨምሮ ከ10 በላይ ሽልማቶችና የተለያዩ ዓለም አቀፍ ዕውቅናዎችን ተጎናጽፏል። ከዚህ በተጨማሪ ዴቪድ በዩናይትድ ስቴትስ ከፍተኛ አመታዊ ትኩረት በሚሰጠው ሱፐር ቦል ላይ የቀረቡ በብዙ ሚሊዮን ዶላሮች ያወጡ የ5 አመታት የማስታወቂያ ጨረታ አሸናፊ በመሆን ዳይሬክት አድርጓል።
ብዙ ጊዜ ነው አንድ ወይም ሁለት ሱፐር ቦል ተሰራሽ ለካሪየር በጣም ቆንጆ ነው።
ዴቪድ መስፍን ይህንን ፊልም ለመስራት የቆረጠበትን ምክንያት እንዲህ ያጋራል።
ኮቪድ አካባቢ እቤት ሆኜ የኔ ደግሞ ክሬቲቭ ዲሬክተር ነኝ እና ስራዬ ያው አድቨርታይዚንግ መስራት ኢንዱስትሪ ውስጥ ያለሁት እና በቃ በጣም ተሰማኝ፣ ገባሽ? ምን እንደሆነ አፍሪካን አሜሪካኖች ጥቁር ሰዎች መሆናችንን እንዴት እንደተጎዳን በፖሊሶች ምናምን በጣም ተሰማኝ። እኔም ልጆችም አሉኝ፣ የ17 ዓመት ልጅ አለኝ እና የሰርፊንግ ኑሮ የመንፈሳዊ ግንኙነት አለው እና እሱን መግለጽ ፈለኩኝ። እሱን ለመግለጽ በሰርፊንግ በኩል ሄድኩኝ እና ሪሰርች ጀመርኩኝ እና ደግሞ ብዙዎች ጓደኞች አሉ፣ አፍሪካን አሜሪካኖች ጓደኞች አሉኝ አብረውኝ ሰርፍ የሚያደርጉ እና የእነሱን ነው ኑሮ መንገር ፈለኩኝ እና በዛ የተነሳ በስሜቴ የተነሳ ይሄን መጽሐፍ ጀመርኩኝ።
ዴቪድ በግል ተነሳሽነት ከቅርብ ወዳጁ በይን አብርሃ ጋር የሰራው ዘጋቢ ፊልም ዓለም አቀፍ ፊልም ፌስቲቫሎች ላይ ከመሳተፉ በተጨማሪም በዋናነት ብዙ አፍሪካውያን አሜሪካውያንን ለስፖርቱ ማነቃቃቱ ትልቁ ስኬቱ እንደሆነ ይናገራል።
እኔ እንደማየው አሁን ይሄ ፊልሙ ያንን እየሰራ ነው። በየጊዜው በየቦታው ሳሳይና እንዳልኩሽ ሰዎች ስተዋወቅ መዋኘት ጀመርኩኝ፣ ሰርፊን ጀመርኩኝ ምናምን ሲሉ በጣም ደስ ይለኛል። ሶ ኦብጀክቲቭን በደንብ አድርሰናል እና ደስ ይለኛል።
የዴቪድ መስፍን ዌድ ኢን ዘ ዋተር ዘጋቢ ፊልም ዓለም አቀፍ የፊልም ፌስቲቫሎች ላይ ያለውን ጊዜ ያጠናቀቀ ሲሆን ፊልሙን መመልከት የሚሹ ሰዎች በቪሚዮ፣ በኤንቢሲ፣ በፒቢኤስ ሃዋይ እና ቪዲዮ ፕሮጀክት ላይ መከታተል እንደሚችሉ ዴቪድ መስፍን ለአሜሪካ ድምጽ ገልጿል። ኤለን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ የሚተላለፉ ወጣቶች ላይ ያነጣጠረ መሰናዶ ነው። መሰናዷችንን ለመከታተል የሚጠቅሟችሁን መረጃዎች በመቀጠል እናቀርብላችኋለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን፣ ጋቢና ቪኦኤ ወጣቶች ላይ ያነጣጠረ የአሜሪካ ድምፅ ልዩ መርሃ ግብር ነው። ከጥቂት ሳምንታት በኋላ በአዲስ ሁኔታ የተቀናጀ ልዩ የጋቢና ቪኦኤ መሰናዶ ለእናንተ መቅረብ ይጀምራል። እስከዚያው ድረስ ቢካተቱ የምትሏቸውን እንዲሁም ደግሞ ሌሎች ማስተያየታችሁን መስጠት ብትፈልጉ የማህበራዊ ገጽ መገናኛችንን መጎብኘት አዘንጉ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ብርሃናዊ ደግሞ በቅንብሩ አብረናችሁ ነበርን። መልካም ምሽት ይሁንላችሁ። We'll be right back.